ጌታ የተመሰገነ ይሁን። ባለፈው ያካፈልኳችሁን ቃል ነው ማነበው። ይሄ ቃል በልባችን ውስጥ ትልቅ ስፍራ ኖሮት እንዲቀመጥ እጅግ በጣም የሚያስፈልግ ቃል ነው። ምዕራፍ ቆላሲስ ላይ ምዕራፍ 1 ላይ ነው። የእግዚአብሔር ስም የተባረከ ይሁን። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ትንሽ ቮሊዩምን አስተካክለው። ድምፁ አነስተኛ ነው አለን? ትንሽ ከፍ አድርገው። በጌታ በኢየሱስ ክርስቶስ ስም አነባለሁ። እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ የገሰጽን፣ ሰውን ሁሉ በጥበብ ሁሉ ያስተማርን የምንሰብከው እርሱ ነው። ለዚህም ነገር ደግሞ በእኔ በኃይል እንደሚሰራ እንዳሰራሩ እየተጋደልኩ እደክማለሁ ይላል። የእግዚአብሔር ስም የተባረከ ይሁን። ሐዋርያው ጳውሎስ ይህንን ቃል ሲናገር ለምን እንደዚህ እንደሚል ባለፈው ሳምንት በጥቂቱ ለማሳየት ሞክሬያለሁ። የሐዋርያቶችን አገልግሎት ሁሉ፣ የወንጌል አገልጋዮችን አገልግሎት ሁሉ የሚመለከት ሁሉን የሚሰበስብ ቃል ነው የሚናገረው። እኛም ይላል የጌታ የወንጌል አገልጋዮችን ሁሉ ይመለከታል። ስለዚህ ያስተማርን ይላል፣ በብዙ ቁጥር ይናገራል። የምንሰብከው ይላል። እነዚህ ቃላቶች በሙሉ የብዙ ቁጥር ባህሪ እንደሆኑ እንመለከታለን። ስለዚህ ወንጌል የሚያገለግሉ ሰዎች ሁሉ የአገልግሎታቸው ዓላማና ውጤቱ ምን እንደሆነ ይናገራል። እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ የገሰጽን፣ ሰውን ሁሉ በጥበብ ሁሉ ያስተማርን የምንሰብከው እርሱ ነው። ለዚህም ነገር ደግሞ በእኔ በኃይል እንደሚሰራ እንዳሰራሩ እየተጋደልኩ ደክማለሁ ይላል። የእግዚአብሔር ስም የተባረከ ይሁን። በጌታ በኢየሱስ ክርስቶስ ሰው ፍጹም ሆኖ የሚቀርብበት ሁኔታ እንዴት ነው የሚለውን መመልከት በጣም አለብን። የራሳችንን የግል ሕይወትም ክርስቲያኖች ሆነን በቤተ ክርስቲያን የምንኖረውን ኑሮ ሁሉ የሚሰበስብና የሚይዝ ቃል ነው። ሐዋርያቶች የአገልግሎታችን ውጤት ይህ ነው፣ በክርስቶስ ሰውን ሙሉ አድርጎ ማቅረብ፣ በክርስቶስ ፍጹም አድርጎ ማቅረብ። ይሄንን ማድረግ ነው ተልኳችን ይላሉ። ሌላ ተልኮ የላቸውም። ከዚህ ውጭ ሌላ ተልኮ የላቸውም። ይህንን የሚያደርጉበትን ምክንያት ባለፈው ጠቅለል ባለ ሁኔታ ተመልክተናል። አንደኛ ሰውን ሁሉ የገሰጽን፣ ሰውን ሁሉ በጥበብ ሁሉ ያስተማርን የምንሰብከው እርሱ ነው ይላል። ስለዚህ በተግሳጽ፣ በስብከት፣ በትምህርት ይህንን ማግኘት እንደሚቻል ነው የሚያስተምሩት። እግዚአብሔር የተመሰገነ ይሁን። የእግዚአብሔርን ቃል በመማር ሰዎች በክርስቶስ ፍጹም ሰው ሆነው ሊቀርቡ የሚችሉበት ሁኔታ እንዳለ ይሄ የእግዚአብሔር ቃል ያሳየናል። ጌታችን ኢየሱስ ክርስቶስ ይህንን ሊያደርግ የሚያስችለውን ስራ ስለሰራ፣ ስለጨረሰ አንድን ሰው ከነበረበት የኃጢአት ሕይወት አውጥቶ እግዚአብሔር በክርስቶስ ኢየሱስ በተሰራለት ሥራ ፍጹም ሰው ሆኖ ሊቀርብ የሚችለው ሥራ ሁሉ ተሰርቶ ስላለቀ፣ ክብር ለእግዚአብሔር ይሁን። ይህን ለማድረግ የሚያስችለውን ሁሉ ኢየሱስ ስላከናወነ ይህ ነገር ለሰዎች አሁን የሚደርሳቸው በተግሳጽ በትምህርትና በምንድን ነው? በስብከት እንደሆነ ነው የምናየው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ሰዎችን በእንደዚህ ያለ አይነት መንገድ ሰዎችን የማቅረብ ዓላማ እንዳለው ሮሜ መጽሐፍ ላይ ምዕራፍ 8 ላይ ስንመለከት እናያለን። በሮሜ ምዕራፍ 8 ላይ የእግዚአብሔር ቃል እንደዚህ ይላል፣ ቁጥር 28 ጀምሮ እስከ 30። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና። አስቀድሞ የሚወሰናቸው እነዚህን ደግሞ ጠራቸው የጠራቸውን እነዚህን ደግሞ አጸደቃቸው ያጸደቃቸውንም እነዚህን ደግሞ አከበራቸው ይላል። እግዚአብሔር ይህንን ሁኔታ በዚህ ክፍል ሲናገረን ምን እንደሚል በጣም አርገን መረዳት አለብን። እግዚአብሔር ዓላማ እንዳለው ይነግረናል። ልጁ በብዙ ወንድሞች በካከል ምን እንዲሆን ይፈልጋል? በኩር እንዲሆን ይፈልጋል። ልጁ በብዙ ወንድሞች መካከል በኩር እንዲሆን ሲፈልግ ልጁ ኦሬዲ ልጁ ነው። ሌላ አርጎ እንደገና ልጅ አይሆንለትም። ልጁ በኩርነቱን የሚያገኘው ሌሎች ልጆች ሲኖሩ ነው። ስለዚህ በብዙ ወንድሞች መካከል በኩር እንዲሆን የሰዎች ልጆች ሁሉ እንደ ልጁ ልጆች ሆነው ልጁ በኩር ሆኖ ደግሞም ሌሎቹ የሰዎች ልጆች ደግሞ የልጁን መልክ መስለው ልጆቹ እንዲሆኑ እንደሚፈልግ እናያለን። አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ምን አርጓል? ወስኗል ይላል። እግዚአብሔር ይሄንን ጉዳይ የወሰነው መቼ ነው ብለን ብንል ዓለም ሳይፈጠር ነበር ይሄ ቅድ የነበረው። አዳም ሳይፈጠር አዳም ገና ሳይሰራ መሬትና ሰማይ ገና ሳይፈጠር ዓለም ሳይፈጠር ያሰበውና የወሰነው ጉዳይ ነው። በሌላ አባባል ይሄ ትልቅ ነገር ነው። ኃይማኖታችንን መልክ ያለው እንዲሆን ያደርግልናል። የክርስትና እምነት ሰው የተቸገረበትን የዕለት ዕለት ሕይወቱን ከመቅረፍና መፍትሄ ከመስጠት ያለፈ ነው። የክርስትና ምንነቱ ያለው ምስጢሩ እዚህ ላይ እንደሆነ ነው ምናየው። እግዚአብሔር አስቀድሞ ይወሰነው። ስለዚህ በዚህ ውሳኔ መሰረት እግዚአብሔር ሰዎችን በወንጌል እንደሚጠራ የጠራቸውን ደግሞ እንደሚያጸድቅ የሚያጸድቃቸውን ደግሞ እንደሚያከብር ይናገራል። እግዚአብሔር የሚጠራቸው ሁሉ ኃጢአተኞች ስለሚሆኑ ከኃጢአታቸው እግዚአብሔር አንጽቶ ኃጢአታቸውን አስወግዶ ቀድሷቸው ከዚያ ደግሞ እንደሚያከብራቸው ይናገራል። ይህንን የሚያደርገው በኤፌሶን ምዕራፍ 1 ላይ የእግዚአብሔር ቃል ሲናገር ከቁጥር 3 ጀምሮ አነባዋለሁ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። አያችሁት ምን እንደሚል? ዓለም ሳይፈጠር እግዚአብሔር በሱ ፊት እያንዳንዳችን ቅዱሳንና ነውር የሌለን በፍቅር እንድንሆን በክርስቶስ መረጠን ይላል። እነዚህ ነገሮች ቅዱስነት፣ ነውር የሌለው መሆንና በፍቅር መሆን ተግባራዊ የሚሆነው በክርስቶስ ስለተመረጥን እንደሆነ ይናገራል። እግዚአብሔር የተመሰገነ ይሁን። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን ይላል። እግዚአብሔር የተመሰገነ ይሁን። ልጆች ለመሆን የሚያስችለንን ነገር እግዚአብሔር ያደረገው በጌታ በኢየሱስ ክርስቶስ በሰራው ሥራ እንደሆነ እናያለን። በኢየሱስ ክርስቶስ ሥራ በሉስቲ ክብር ለእግዚአብሔር ይሁን። ስለዚህ ቅድም እንዳልኳችሁ እኔና እናንተን በክርስቶስ ፍጹም ሰው አድርጎ ለማቅረብ የሚያስችለው ሥራ ሁሉ ተሰርቷል ያልኩት ለዚህ ነው። እኛን ፍጹም አድርጎ በእግዚአብሔር ፊት ሊያስቀርበን የሚያስችለውን ሥራ ኢየሱስ ሰርቶልናል። ይህንን እንዴት እንደሠራ በብዙ ሁኔታ መጽሐፍ ቅዱስ ያስተምራል። ነገር ግን ግልጥ የሆነና ድንቅ የሆነ አጻጻፍ በመጽሐፍ ቅዱስ ውስጥ ያለው አንደኛ ቆሮንቶስ 15 ላይ ነው። በሬዲዮ ይህንን ትምህርት በተከታታይ አስተምሩ ያለው ለሁለተኛ ጊዜ በአሁኑም አቅርቤዋለሁ። ልብ ብላችሁ ተመልከቱት ምን አይነት ነገር እንደሚናገር። የሰው ልጆች በክርስቶስ ፍጹም ሆነው የሚቀርቡበትን የእግዚአብሔርን አሰራሩን እንድናይ ነው ይህን ክፍል የምንመለከተው። መጽሐፍ ቅዱስ ከቁጥር 42 ጀምሮ በአንደኛ ቆሮንቶስ 15 ላይ እንዲህ ይላል፣ የሙታን ትንሣኤ ደግሞ እንዲሁ ነው። በመበስበስ ምን ያረጋል? ይዘራል። ባለመበስበስ ይነሳል። በውርደት ይዘራል። በክብር ይነሳል። በድካም ይዘራል። በኃይል ይነሳል። ፍጥረታዊ አካል ይዘራል። መንፈሳዊ አካል ይነሳል። ወደ ሌሎቹ ከመሄዳችን በፊት እነዚህን ሁኔታዎች ብንመለከት ሐዋርያው ጳውሎስ ሰዎች ሙታን እንዴት ይነሳሉ ብለው ሊጠይቁ የሚችሉ ሰዎችን በሐሳቡ ያስተናገደ ይመልስላቸዋል። እንዴት ሙታን ሊነሱ ይችላሉ ብለው ለሚጠይቁ ሰዎች፣ በምን አይነት አካል ነው የሚመጡት ብለው ለሚጠይቁ ሰዎች ከቁጥር 35 ጀምሮ መልስ ይመልስላቸዋል። አንተ ሞኝ ይላቸዋል። አንተ የምትዘራው ካልሞተ ሕያው አይሆንም። የምትዘራውም ስንዴ ቢሆን ከሌላም አይነት የአንዱ ቢሆን ቅንጣት ብቻ ነው እንጂ የምትዘራው የሚሆነውን አካል አይደለም ይላል ጳውሎስ። ሁላችንም ገበሬዎች እንኳን ባንሆን ቢያንስ እንደው አንድ ዘር ሳንዘራ የቀረን ያለን አይመስለኝም። ቢያንስ ዘርተናል። ባንድን እንኳን ሰዎች ሲዘሩ አይተናል። የሚዘራው ዘር ተዘርቶ በስብሶ ሞቶ በውስጡ ባለ ሕይወት ምን ይሆናል? ብዙ ሌሎች ዘሮችን እናገኛለን። ጳውሎስ ይህ በእህልና ለገበሬ ለሰዎች ልጆች ዘርቶ ማጨድ የተሰጠውን ሥርዓት ወስዶ ነው ነዛ ያቺ አንድ ስንዴ ተዘርታ ብዙ ሌሎች ስንዴዎች ይገኛሉ። እነዚህ ስንዴዎች የተገኙት በሙሉ አካላቸውን ከየት አገኙት? ያቺ አንዲት ቅንጣት ስንዴ ተዘርታ ነው። ያው በባዮሎጂ ስንማር ጄኔቲክ ኮድ አለ። በዛ ውስጥ ያለው ስትራክቸር ነው እነዚህን ነገሮች እንደገና እንዲበቅሉ የሚያደርግ ነገር የተፈጠረው። ይህን ሥርዓት ለገበሬ የሰጠው ማን ነው? ማን ነው የሰጠው? እግዚአብሔር ነው የሰጠው። ጳውሎስ እንደዚህ ይላል፣ እነዚህ የሚዘሩ ነገሮች እንደገና በቅለው ብዙ ነገር ልንበላ ልንጠጣ የምንችልበት እድል አስገኝተውልናል። ነገር ግን የተዘራው ነገርና የተገኘው ነገር በባህሪያቸው የኳሊቲ ልዩነት አላቸው። የተዘራው የቆየ እህል ነው፣ የሚበቅለው ግን እሸትና አዲስ ነው። አያችሁት? እና ከዛ ምን ይላል ጳውሎስ ሲናገር በዚህ ቦታ ላይ የሚናገረው ቁጥር 38 እግዚአብሔር ግን እንደወደደ አካልን ይሰጠዋል፣ ከዘሮችም ለእያንዳንዱ የገዛ አካሉን ይሰጠዋል። ሥጋ ሁሉ አንድ እንዳይደለ የሰው ሥጋ ግን አንድ ነው፣ የእንስሳም ሥጋ ሌላ ነው፣ የወፎች ሥጋ ሌላ ነው፣ የአሳ ሥጋ ሌላ ነው። ደግሞም ሰማያዊ አካል አለ፣ ምድራዊ አካል አለ ይላል። ስለዚህ ሐዋርያው ጳውሎስ የተለያየ ሥጋ ብቻ አይደለም ያለው፣ ምድራዊ አካል አለ። ምን አይነት አካል አለ? ሰማያዊ አካል አለ ይላል። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። እና ነገር ግን የሰማያዊው አካል ክብር ልዩ ነው፣ የምድራዊው አካል ክብር ልዩ ነው። የፀሐይ ክብር አንድ ነው፣ የጨረቃ ክብር ሌላ ነው። እያንዳንዱ አካል የየራሱ የሆነ ክብር አለው። በከዋክብቶች የተለያየ ክብር እንዳለ በአካልም ምድራዊ አካል ያለው ክብር እና ሰማያዊ መንፈሳዊ የሆነው ደግሞ አካል የተለያየ ነው ይላል። ይህንን ወስዶ ነው ቅድም ያነበብኩላችሁን የሚናገረው። ስለዚህ ጳውሎስ ምን ይላል? በገበሬ ምሳሌ ያቀረበውን ነገር የሙታን ትንሣኤ ደግሞ እንዲሁ ነው ይላል። እነዚህ ገበሬዎች እየዘሩ የምንበላውን እህል እንዳስገኙልን እግዚአብሔር ደግሞ የሰው ልጆች ተዘርተው አካላዊ ፍጥረታዊ አካል ተዘርቶ የሚነሳበትን ነገር ይናገራል። ሲዘራ በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ደግሞም ተመልከቱት እንዲህ ብሎ ይናገራል እንዲሁ ደግሞ ፊተኛው ሰው አዳም ወደኛ ይመጣል ያጠባዋል ነገሩን ወደኛ ሁኔታ ሲያስጠጋው ፊተኛው ሰው አዳም ይላል ፊተኛው ሰው አዳም ማለት የመጀመሪያው አዳም ማለት ነው ሕያው ነፍስ ሆነ ተብሎ ተጽፏል ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ ሕይወትን የሚሰጥ መንፈስ ሆነ ኋለኛው የሚለው የመጨረሻው አዳም ነው በመጽሐፍ ቅዱስ ውስጥ እነዚህ ሁለት አዳሞች የሰዎች ልጆች እድል ወሳኝ ናቸው የፊተኛው አዳም የኋለኛው አዳም የመጀመሪያውና የመጨረሻው ሌላ ሶስተኛ አዳም ለሰዎች ልጆች አይኖርም እነዚህ ሁለት አዳሞች ምን አይነት የልዩነት እንዳላቸው የባህሪና የማንነታቸው ልዩነትና የሚገናኙበትን ሁኔታ እንመልከት የመጀመሪያው ፊተኛውን አዳም ከላይ እንዳነበብነው ሕያው ነፍስ ሆነ ተብሎ ተጽፏል ኋለኛው አዳም ግን ምንድነው ይላል ሕይወትን የሚሰጥ መንፈስ ነው ይላል ሕያው ነፍስና ሕይወትን የሚሰጥ መንፈስ ልዩነታቸውን ተመልከቱ ከዛ ቀጥሎ ምን ይላል ነገር ግን አስቀድሞ ፍጥረታዊው ነው ፍጥረታዊው የትኛው ነው ፊተኛው አዳም ፍጥረታዊ ነው ፍጥረታዊው ቀጥሎም መንፈሳዊው ነው እንጂ መንፈሳዊው መጀመሪያው አይደለም በሌላ አባባል እግዚአብሔር መጀመሪያ የፈጠረው ከምድር አፈር ያበጀውን አዳምን ነው በገነት ውስጥ ያስቀመጠውን የኔና የናንተን አባት የሰው ልጆችን ሁሉ አባት አዳምን እሱ መጀመሪያ ነው መንፈሳዊው መጀመሪያ አይደለም ይላል ለምን የሚዘራው የትኛው ነው ፍጥረታዊው ነው ፍጥረታዊው ተዘርቶ የቱ ይነሳል መንፈሳዊው ይነሳል የጌታ ኢየሱስን ማንነቱንና እኛን ያዳነበትን ነገር በጥንቃቄ በዚህ ላይ በማስተዋል ማየት ይኖርብናል ልብ ብላችሁ ተመልከቱ የፊተኛው ሰው ከመሬት መሬታዊ ነው ከምድር አፈር የተበጀ ነው አፈር ነህና ወደ ምን ትመለሳለህ የተባለ ነው ወደ አፈር ትመለሳለህ የተባለ ነው ሁለተኛው ሰው ከየት ነው እሱ ከሰማይ ነው እግዚአብሔር ስም የተባረከ ይሁን ስለዚህ ሁለተኛው ከሰማይ ሲመጣ የሰው አካል አልነበረው ቃል ሆኖ ይኖር ነበር ነገር ግን ወደ ምድር ሲመጣ ግን ከድንግል ማርያም ሲወለድ የኔና የናንተን ፍጥረታዊ የአዳምን ባህሪ የሰው ልጆችን ባህሪ ገንዘቡ አደረገ ነገር ግን የሱ ኦሪጂኑ ምንድነው? ሰማይ ነው። ደግሞ ህይወትን የሚሰጥ ምንድነው? መንፈስ ነው። ውድ ወገኖቼ ከሰው ልጆች መካከል አዳም ከአዳም ጀምሮ አዳም ከወለዳቸው ሁሉ መካከል ሞቶ መነሳት በራሱ የቻለ ማንም የለም። ምክንያቱም አዳም ህይወትን የሚሰጥ መንፈስ አልነበረም። ያው ነፍስ ነው እንጂ በውስጡ ህይወት ስለሌለው ሊነሳ የሚያስችል ትንሳኤን የሚያስገኝ ህይወት የለው ስለዚህ አዳም ሲሞት ሞቶ ነው የሚቀረው ያው ነፍስ ነውና ይሄ ግን ከሰማይ የሆነው ጌታ ግን ዮሐንስ በወንጌሉ ላይ ሲናገር በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ዓለም እግዚአብሔር ነበር ሁሉ በርሱ ሆነ ከሆነውም አንዳች ስንኳ ያለርሱ አልሆነም አይደለም ስለዚህ ምን ይላል ከዛ በኋላ በርሱ ህይወት ነበረች ህይወትም የሰው ብርሃን ነበረች እቺ ህይወት ያለችው ጌታ ሁሉን የፈጠረው ጌታ ወደ ምድር መጥቶ ሟች ሆነውን የአዳምን ባህሪ ገንዘቡ አደረገ ቃልም ምን ሆነ ስጋ ሆነ ምድራዊውን ፍጥረታዊውን ወሰደ በውስጡ ግን ምን አለው ህይወት አለው እኔ መጣሁት አለ ኢየሱስ ክርስቶስ ህይወት እንዲሆንላችሁና እንዲበዛላችሁ ነው ይሄ ህይወት ያለው ጌታ የኔና የናንተን ሟች ሆነውን ተፈጥሮ ገንዘቡ አደረገ ስለዚህ የፊተኛው ሰው ከመሬት መሬታዊ ነው ሁለተኛው ከሰማይ ነው መሬታዊ እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው ሰማያዊው እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው ይላል ክብር ለእግዚአብሔር ይሁን ስለዚህ መጀመሪያ ፍጥረታዊው ተዘራ በማን ተዘራ ጌታ ኢየሱስ ክርስቶስ ከመሞቱ በፊት ሲናገር የስንዴ ቅንጣት በመድር ወድቃ ካልሞተች ብቻዋን ትቀራለች ብትሞት ግን ምን ታፈራለች ብዙ ፍሬ ታፈራለች ከሰው ልጆች መካከል የሰዎችን ፍጥረታዊ ባህሪ ወስዶ በሞት ኃይል ስር ዘርቶ በትንሣኤ መንፈሳዊና ሰማያዊ በሆነ አካል ያስነሳ ኢየሱስ ብቻ ነው። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ስም የተባረከ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ ሲነሳ እንዴት ተነሳ ብለን ጠይቅ። ጌታ ኢየሱስ ክርስቶስ ሲነሳ መንፈሳዊ አካል ነው ያለው ስንል ማስተዋል ያለብን መርሳት የሌለብን ስጋና አጥንት አለው። ይሄንን መካድ እርጉም ክህደት ነው። ሰው ይሄንን ክዶ መዳን አይችልም። ለምን? ፍጥረታዊ አካል ዘርቶ መንፈሳዊ አካል አስነሳ የተባለው ኢየሱስ ወደ መቃብር ጋ ሲሄዱ ያ ሞቶ የነበረው አካሉን ከመቃብር ውስጥ ተነስተዋል ነው ያሉት እንጂ ተሰውሯል ጠፍቷል አይሉም። እንዲህ ያለ ክህደት የሚያስተምሩ ትልቅ ምንፍቅና የማያድን ወንጌል የሚሰብኩት የዋች ታወር የጆቫ ዊትነስ አማኞች ናቸው። ይህ ትምህርት እርጉም ትምህርት ነው። ኢየሱስ ተነሳ የሚባለው ትንሣኤ የሚባል ነገር የሚነገረው የሞተ ነገር ሲነሳ ነው። ሞቶ የነበረ ነገር ሲነሳ ነው። ስለዚህ ኢየሱስ ክርስቶስ በአካል ትንሣኤ ተነስቷል። በሉቃስ ወንጌል ላይ የእግዚአብሔር ቃል የሚለውን ተመልከቱ። ጌታ ኢየሱስ ክርስቶስ በተዘጋ ቤት ውስጥ ሲገባ ደቀ መዛሙርቱ ደነገጡ እና በዚያን ጊዜ ጌታ ኢየሱስ ክርስቶስ ሲመጣ እነሱ የመሰላቸውንና እሱ የሚሰጠውን መግለጫ ልብ በሉ። ይሄ የእግዚአብሔር ቃል የሚናገረው የወንጌል እውነት ነው። ይህንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ቁጥር 36 ላይ ነው ማነበው ይቅርታ ምዕራፍ 4 ሉቃስ ወንጌል ሰላም ለእናንተ ይሁን አላቸው። ነገር ግን ደነገጡና ፈሩ መንፈስም ያዩ መሰላቸው። ምን ያዩ መሰላቸው? ኢየሱስ መንፈስ ሆኖ ተነስተ ቢሆን ኖሮ እይታቸው ትክክል ይሆን ነበር። ነገር ግን መንፈስ ያዩ ሲመስላቸው ልክ አለመሆናቸውን ለማሳየት ኢየሱስ የተናገራቸውን ልብ በሉ። እርሱም ስለምን ትደነግጣላችሁ? ስለምንስ ሐሳብ በልባችሁ ይነሳል? እኔ ራሴ እንደሆንኩ እጆቼንና እግሮቼን እዩ። በእኔ እንደምታዩት መንፈስ ሥጋና አጥንት የለውምና እኔን ዳሳችሁ እዩ አላቸው። ክብር ለእግዚአብሔር ይሁን። ስለዚህ የተነሳው ኢየሱስ ምን አይነት ኢየሱስ ነው? የሚዳሰስ ኢየሱስ ነው። ምንና ምን አለው? ሥጋና ምን አለው? አጥንት አለው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ስለዚህ በዚህ አካል ትንሣኤ የተነሳው ኢየሱስ ካልታመነ የሙታን ትንሣኤን ማመን አይቻልም። By the way, it's impossible. እና የክርስትናን እምነት ከሚያጠፉ የክህደት ትምህርቶች መካከል ትንሣኤን የሚያስክድ ትምህርት እጅግ በጣም እርጉም የሆነ ትምህርት ነው። ስለዚህ ኢየሱስ በምን ተነስቷል? በአካል ትንሣኤ ተነስቷል። ክብርና ምስጋና ለእግዚአብሔር ይሁን። በአካል ትንሣኤ ተነስቷል። የእግዚአብሔር ስም ብሩክ ይሁን። ከጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ላይ ስንመለከት ቶማስ ኢየሱስ ክርስቶስ መነሳሱን አላምንም አለ እና በጣም ተቸግሮ ነበር። እና ምንድነው ያለው ቶማስ? ቁጥር 24 ላይ ምዕራፍ 20 ላይ ዮሐንስ ወንጌል ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከነሱ ጋር አልነበረም። ሌሎች ደቀ መዛሙርት ጌታን አይተናዋል አሉት። እርሱ ግን የችንካሩን ምልክት በእጆቹ ካላየው ጣቴንም በችንካሩ ምልክት ካላገባው እጄንም በጎኑ ካላገባው አላምንም አላቸው። ይህንን ሲል ጌታ እየሰማ ነበር። ከስምንት ቀን በኋላም ደቀ መዛሙርቱ ደግመው በውስጥ ነበሩ፣ ቶማስም ከነርሱ ጋር ነበረ። ደጆቹም ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ አለው። እነዚያ የተወጉት እጆቹ ከሱ ጋር ናቸው። የዋች ታወር ቤተ እምነት እርጉም የሆነ ትምህርት ያስተምራሉ። ደቀ መዛሙርቱ አካሉን እንዳመልኩት ሰውሮታል ይላሉ። ድሮ እንዲህ ይሉ ነበር፣ አሁን ለውጦ እንደሆን አላቅም። እጆቼን የተወጉትን እዚህ ዳሳቸው አለ። የእግዚአብሔር ስም ብሩክ ይሁን። ከዛ በኋላ ተመልከቱት ምን እንደሚል፣ ጣትህን ወደዚህ አምጣና እጆቼን፣ እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን አለው። ቶማስም ጌታዬ አምላኬም ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር አምላካችን በክርስቶስ ፍጹም የሆነ ሰው እኛን ለማድረግ ጌታችን ኢየሱስ ክርስቶስን ከሞት አስነስቶታል። ክብር ለእግዚአብሔር ይሁን። ብዙ ክርስቲያኖች ትልቅ ጉድለት የሚያሳዩት ብዙ አስተማሪዎችም ሲሰብኩ ትኩረት መስጠት የሚረሱት የሚዘነጉት የወንጌል ነገር ቢኖር የጌታ ኢየሱስን ማዳን እስከ መስቀል ድረስ ብቻ አድርገው ይሰብካሉ። አይደለም። ጌታ ኢየሱስ ክርስቶስ በሕይወቱም ያድነናል። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ በመስቀል ላይ ዕዳችንን ከፍሏል። ከእግዚአብሔር ጋር አስታርቆናል። ልንጸድቅ፣ ከኩነኔ ልንድን፣ ከፍርድ እንድንድን አብቅቶናል። ክብር ለስሙ ይሁን። መጽሐፍ ቅዱስ እንደሚነግረን እኛ በጌታ በኢየሱስ ክርስቶስ ሕይወትም እንድናለን። ሕይወቱ ትንሣኤን ያሳያል። ከኩነኔ የዳንበት ደሙ ሞቱን ያሳያል። በመስቀሉ ከአዳም የወረስነውን ኃጢአት በደልና ችግር ሁሉ በመስቀሉ ኃይል በመስቀል ላይ በሰራው ሥራ ባፈሰሰው ደም ኢየሱስ ከኃጢአት ከሰይጣንና ከዓለም ሁሉ የሚያድነን ሥራ መስቀል ላይ ሰርቷል። ክብር ለእግዚአብሔር ይሁን። መስቀሉ አስወጋጅ ነው። ከአዳም የወረስነውን ከእግዚአብሔር ጋር የሚያጣላንን ለሰይጣን የሚዳርገንን ደካማና ኃጢአተኛ አድርጎ የሚያኖረን ነገር ሁሉ የተወገደበት ቦታ መስቀሉ ነው። መስቀል ከእግዚአብሔር ጋር የታረቅንበት ደም የፈሰሰበት፣ ሥጋና ምኞቱ የተሰቀለበት፣ ዓለም ለእኛ እኛም ለዓለም የሞትንበት ቦታ ነው። የእግዚአብሔር ስም ብሩክ ይሁን። ወንጌል ይሄንን ያስተምራል። ከዓለም ጋር የተለያየንበት መስቀል እያለ ዓለማዊ ምኞት ማመን ማለት ኢየሱስ የሰራውን ሥራ ማፍረስ ነው። ሥጋ ከምኞቱ ጋር ተሰቀለ እያለ ወንጌል ለሥጋ ምኞት መንፈሳዊ ነገርን መጠቀም ወይም መፈለግ እርጉም የሆነ እርጉም ሥራ ነው። ለምን? ኢየሱስ ሞቷል። ሥጋ ከክፉ ምኞቱና መሻቱ ጋር ምን ወርጓል? ተሰቅሏል። የሰቀለውን ማውረድ ማለት ነው። እነዚህ ነገሮች በመጽሐፍ ቅዱስ ውስጥ ተጽፈዋል። በመስቀሉ ላይ የሰራቸውን ሥራዎች እንመልከት። በሮሜ ምዕራፍ 5 ላይ ጌታ ኢየሱስ ክርስቶስ ለእኔና ለእናንተ ያደረጋቸውን ነገሮች ስናይ እንደዚህ እናያለን። ምዕራፍ 5 ላይ ቁጥር 6 ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ስለ ጻድቅ የሚሞት በጭንቅ ይገኛል ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይልቁንስ እንግዲህ አሁን በደሙ ከጸደቀን በእርሱ ከቁጣው እንድናለን ሁለት ነገሮች ያስቀምጣል ይሄ ጌታ በመሞቱ እኔና እናንተን እንደሚያጸድቀን ይናገራል ከዛ ግን ምን ይላል በደሙ ከጸደቀን ብሎ የሚናገረው ነገር ልብ በሉ አብረንን በለው በእርሱ ከቁጣው እንድናለን በደሙ ጸድቀናል በእርሱ ከቁጣው እንድናለን ክብር ለእግዚአብሔር ይሁን ይሄ ነገር በጣም እጅግ ብርቱ ነገር ነው ይልቁንስ ይላል ተመልከቱት እንግዲህ አሁን በደሙ ከጸደቀን በእርሱ ከቁጣው እንድናለን ካለ በኋላ ጠላቶች ሳለን ከእግዚአብሔር ጋራ በልጁ ሞት ከታረቅን ይልቁንም ምን ካረግን በኋላ እስኪ በሉት ከታረቅን በኋላ በሉ እስቲ በሕይወቱ እንድናለን ክብር ለእግዚአብሔር ይሁን ስለዚህ ከታረቅን በኋላ መዳን አለ የምንድነው በመኑ ነው በሕይወቱ ነው ሕይወቱን ከሱ መለየት ስለማንችል በእርሱ ከቁጣው እንድናለን በእርሱ ከቁጣው እንድናለን በሕይወቱ እንድናለን ማለት አንድ አይነት ነው የእግዚአብሔር ስም የተባረከ ይሁን ስለዚህ ኢየሱስ ክርስቶስ በመስቀል ላይ በሰራቸው ሥራዎች የኃጢአት ይቅርታን ከእግዚአብሔር ጋር መታረቅን መጽደቅን እናገኛለን በሕይወቱ ያለ ደግሞ መዳን አለ ፍጹም ሰው ሆኖ ለእግዚአብሔር መቅረብ ነውር የሌለን ሆነን በእግዚአብሔር ፊት እንድንቀርብ ሕይወቱ እጅግ በጣም አስፈላጊ ነው። በሕይወቱ የሚገኘውን መዳን እንመልከት። ሕይወቱ ምን ያመጣል? ውድ ወገኖቼ ብዙ ጊዜ ብዙ ክርስቲያኖች ማስተውሉት ልብ ማንለውን ነገር ልብ በሉ መጽሐፍ ቅዱስ እንደሚናገር አይታችሁ አስመሩበት። ሮሜ ምዕራፍ 8 ላይ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው ኢየሱስ ሞቶ አድኗቸዋል አስታርቋቸዋል አጽድቋቸዋል በክርስቶስ ኢየሱስ ያለው የሕይወት መንፈስ ግ ከኃጢአትና ከሞት ግ አርነት ምን አርጎኛል አውጥቶኛልና ከኃጢአትና ከሞት ግ ነጻ የሞጣው ኢየሱስ ክርስቶስ ውስጥ ባለ የሕይወት መንፈስ ኃይል ነው ይላል የእግዚአብሔር ስም የተባረከ ይሁን በምንድነው በኢየሱስ ክርስቶስስ ባለ በመን ኃይል በመንፈሱ በርሱ ውስጥ ባለ የሕይወት ኃይል እድናለሁ ይላል የእግዚአብሔር ስም የተባረከ ይሁን የእግዚአብሔር ስም የተባረከ ይሁን የጌታ የኢየሱስ ይሄንን ነው ዛሬ መልእክቴ በጣም ሴንትራል የሆነው ትልቁ የመልእክቴ ዋና ነጥብ የጌታ ኢየሱስ ክርስቶስን አዳኝነት አማኞች سنመለከት ብዙ ጊዜ ይሄንን እላለሁ ውድ ወገኖቼ ጌታ ኢየሱስ እንደ ባለሙያ አላዳነንም ለምን እንደሆነ ዛሬም ደግሜ ላሳያችሁ አንድ ባለሙያ ሲያድነን ሐኪም ከሆነ ችግራችንን ሊፈታ እንደኛ መታመም የለበትም ህመማችንን በትምህርት በሙያ ያቀዋል ያ ሐኪም በመድኃኒት በተለያየ መንገድ ሙያው በሚፈቅደለት ችግሩ በሚጠይቀው መፍትሄ ዘዴዎች መፍትሄ ይሰጣናል። ጌታ ኢየሱስ እንደዚህ አይደለም እኛን ያዳነን። መላእክቶች ወደ ሰዎች ሲመጡ የሰውን ችግር ሊረዱ ሰዎችን እንዲያግዙ እግዚአብሔር ሲልካቸው ተአምር ሰርተው በመላእክ ስልጣንና ባህሪያቸው በእግዚአብሔር ኮሚሽን ባደረጋቸው ስልጣን ተደግፈው አድርጎ የተባሉትን አድርገው ወደ ነበሩበት ይመለሳሉ። ኢየሱስ ክርስቶስ ግን ሲያድነን የመጨረሻው አዳም ሆኖ ነው ያዳነን። ክብር ለእግዚአብሔር ይሁን። አዳም ሆኖ ነው ያዳነን። አዳም ሆኖ ነው ያዳነን። ምን ማለት ነው? ለዘላለም የመጨረሻው አዳም እሱ ነው። ክብር ለእግዚአብሔር ይሁን። አዳም ሆኖ ነው ያዳነን እንጂ እንደ መላእክት ላንድ ታሪክ ወቅት መጥቶ ታችግራችንን ሰርቶ አይደለም ሄደው። አዳም ሆኖ ነው ያዳነን። ሰማያዊው ጌታ ሰማያዊያን ሊያደርገን የመጀመሪያው አዳም የርሱን እንደሰጠን ሁሉ ምድራዊ ሆኖ ምድራዊያን እንዳደረገን አያችሁት? ፍጥረታዊ ሆኖ ፍጥረታዊያን እንዳደረገን የነበረውን እንደሰጠን የመጨረሻው አዳም ያለውን ሁሉ ሊሰጠን የመጣው። ክብር ለእግዚአብሔር ይሁን። እሱ ያለውን ሁሉ ሊሰጠን የመጣው። እግዚአብሔር ስም ብሩክ ይሁን። ይሄ በመጨረሻ አዳምነቱ ግን ሲኖር ከመጀመሪያው አዳም ልዩ ነው፣ የተለየ ነው። ለምን? የመጀመሪያው አዳም አንድ ሰው ሆኖ ሚስቱ ሁለተኛ፣ ቃየልና አቤል ሶስተኛ፣ አራተኛ እያለ ሰዎች ሁሉ ይቆጠራሉ። አንድ አዳም ሁለት ሶስት እንባላለን። ኢየሱስ እንደዚህ አይደለም። አንድ የመጨረሻ አዳም እያለ አይሄድም። ኢየሱስ የመጨረሻው አዳም የሆነበት ምስጢር ከመጀመሪያው አዳም እጅግ በጣም የተለየ ነው። የእግዚአብሔር ስም የተባረከ ይሁን። ክርስቲያኖች ይሄንን ብንረዳ ከብዙ ስህተት እንጠበቃለን። ብዙ የስህተት ትምህርቶች ከላያችን ላይ እርግፍ ግፍ ግፍ ብለው ይወድቃሉ። ይሄንን ብናቅ ብዬ በበኩል ያምናለሁ። ቆላሲስ ውስጥ እንመልከት የእግዚአብሔር ቃል ምን እንደሚል። የእግዚአብሔር ስም የተባረከ ይሁን። ምስጢር ምስጢር ልባችሁን አስፍታችሁ ይህንን የወንጌል እጅግ የከበረ እውነት በልባችሁ እግዚአብሔር እንድትጠብቁ ይርዳችሁ። የእግዚአብሔር ስም የተባረከ ይሁን። ጌታ ኢየሱስን ጳውሎስ እንዴት እንደሚያሳየን ማን አርጎ እንደሚሰለው እንደተረዳው ተመልከቱ። ምዕራፍ 1 ቁጥር 15 ላይ እርሱም የማይታይ አምላክ ምሳሌ ነው፣ የሚታዩትና የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይም ማለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በርሱ ተፈጥሮአልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በርሱና ለርሱ ተፈጥሯል። የመጨረሻው አዳም የሁሉ ፈጣሪ ነው። ሁሉንም የፈጠረው ለራሱ ነው። ፈጣሪነቱ መረሳት የለበትም። ፈጣሪነቱ በዚህ ቦታ ላይ ሲታይ መጀመሪያ ሲፈጥረን እኔና እናንተን የፈጠረበት አፈጣጠር ሰማይና ምድርን ሲፈጥር እግዚአብሔር በቃሉ ነው። ፈጣሪ ቃል ሆኖ ነው የተፈጠረው። ፍጥረት ሁሉ ለርሱ ነው የተፈጠረው፣ በርሱ ነው የተፈጠረው። ስለዚህ ከፍጥረት ሁሉ ዋናና የመጀመሪያው እሱ ነው። ልብ በሉ ቁጥር 17 እርሱ ከሁሉ በፊት ነው፣ ሁሉም በርሱ ተጋጥሟል። በአጽናፈ ዓለም ውስጥ ኢየሱስ መያያዣ ሳይሆነው ኢየሱስ ሳይደግፈው በውስጡ ባለ ጉልበት ራሱን የሚያቆም ምንም የለም። ምንም የለም። በሰማይ ውስጥ ያሉ ፍጥረታት ሁሉ ካለመኖር ወደ መኖር የመጡት ሁሉ በርሱ ስልጣን ቃል ተደግፈው ነው የሚኖሩት። ያዳነን የኔና የናንተ አዳኝ ብለን የምንለው ኢየሱስ የመጨረሻው አዳም ይህ ነው። ይህ ነው። ክብር ለእግዚአብሔር ይሁን። ሁሉን ካለመኖር ያመጣ ይቅርታ፣ ማን ነው እንትን የሚያደርገው? ምንም ያርበተበተውን። ስለዚህ ይሄ የመጨረሻው አዳም ሁሉን ካለመኖር ያመጣው ሁሉን በስልጣኑ ቃል እየደገፈ ያለው ጌታ እንዴት አድርጎ ነው እኛን ያዳነን? ምስጢሩን እንመልከት። ሁሉ በርሱ ነው የተፈጠረው። ሁሉ ለርሱ ነው የተፈጠረው። ሁሉም ነገር በርሱ ነው ተጋጥሞ ተያዘው። እርሱም የአካሉ ማለት የቤተ ክርስቲያን ምንድን ነው? ከመጀመሪያው አዳም ልዩ ነው። በአዳኝነቱ ደግሞ ራስ ነው። ቤተ ክርስቲያን እንደምን ሆና ነው የምትታየው? ዘላ እንደ አካል ሆና ነው እሱ የምትታየው። ምን ማለት ነው? ይሄንን እንመጣበታለን። አማኞቼን በጣም አርገን ማወቅ አለብን። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው። እግዚአብሔር ሙላቱ ሁሉ በርሱ እንዲኖር ክብር ለእግዚአብሔር ይሁን። እግዚአብሔር ሙላቱን ሁሉ የት እንዲያኖር ነው የፈለገው? ሁሉንም ሙላቱን ልጁ ጋር ነው ያደረገው። ተከፋፍለን አይደለም እግዚአብሔርን ሙላት የምንይዘው፣ ሙላቱ ሁሉ እሱ ጋር ነው። ክብር ለእግዚአብሔር ይሁን። ክርስትና በለው ኢየሱስ ነው። ክርስትና እኔ የምለማመደው ልምምድ አይደለም። ክርስትና እኔ የምሆነው ነገር አይደለም። ኢየሱስ ነው። ክብር ለእግዚአብሔር ይሁን። ክርስትና ኢየሱስ ነው። ክርስትና ኢየሱስ ነው። ክርስትና ኢየሱስ ስለሆነ ነው እነዚህ ሐዋርያቶች ሁሉን እያጡ እየተገደሉ የነበራቸውን እየጣሉ ወደፊት እየተዘረጉ ክርስቶስን አገኝ ዘንድ እያሉ ወደፊት የሚዘረጉት ክርስትና ኢየሱስ ነው። ሙላቱ ሁሉ እግዚአብሔር የት እንዲኖር ነው የፈለገው? በልጁ ጋር። ክብር ለእግዚአብሔር ይሁን። ለምንድን ነው ይሄንን የሚፈልገው? ኤፌሶን ላይ ምዕራፍ 1 ላይ ስንመለከት ምን ይላል እግዚአብሔር ቃል? ምዕራፍ 1 ላይ የሚናገረው ቃል አለ። ጳውሎስ እንደዚህ ይላል ቁጥር 6 ላይ ከቁጥር 5 ቀደም ካቆምኩበት፣ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለርሱ ልጆች ልንሆን አስቀድሞ ወሰነን። በማን ሥራ? በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። እግዚአብሔር በልጁ ሥራ እኛን እግዚአብሔር ልጆች ያደረገው ለምንድን ነው ብትባሉ፣ ለምንድን ነው መልሱ? ለምንድን ነው ይላል? የጸጋው ክብር እንዲመሰገን። ክብር ባለው ጸጋ ነው ዳን ነው። ቺፕ በሆነ ርካሽ ጸጋ አይደለም ዳን ነው። አምልኮና አድናቆትን ምላሽ ጠያቂ በሆነ ጸጋ ነው። ክብር ለእግዚአብሔር ይሁን። የጸጋው ክብር ይመሰገን ዘንድ ይህን አደረገ። ዝም የሚያሰኝ የሚያስደንቅ ነገር ነው። በውድ ልጁም እንደ ጸጋው ባለ ጠግነት መጠን በደሙ የተደረገ ምናችንን ቤዛነታችንን አገኘን። እርሱም የበደላችን ምንድን ነው? ስርየት ነው። ክብር ለእግዚአብሔር ይሁን። ጸጋውንም በጥበብና በአእምሮ ሁሉ አበዛልን። በትክክለኛ የወንጌል ብርሃን የዳኑት ትክክለኛ ወንጌል የሚሰብኩት እነዚህ ሐዋርያቶች ምን እንደሚል ተመልከቱት። ጸጋውንም በጥበብና በአእምሮ ሁሉ አበዛልን። በዚህ በጥበብ በአእምሮ ተሞልተው ምን እንደሚያዩ ተመልከቱ። በክርስቶስ ለማድረግ እንደወደደ እንዳሳቡ የፈቃዱን ምስጢር አስታውቆናልና። እግዚአብሔር ለምንድን ነው ሰዎች እንደዚህ ያዳነው? ለምንድን ነው በልጁ ሥራ የሚያድነው? ለምንድን ነው በልጁ ደም የሚያድነው? ልጁ ያላደረገው ነገር በልጁ መንግስት ውስጥ አይኖርም። እግዚአብሔር ሙላቱ ሁሉ በልጁ እንዲሆን ነው የሚፈልገው። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ያለው ለኤልያስና ለሙሴ ድንኳን እንስራ በተባለበት ጊዜ ነው። ማንም ከእሱ ጋር ሆኖ የእግዚአብሔርን ደስታ አያበዛም። ደስ የሚለኝ የምወደው ልጄ ይህ ነው። እግዚአብሔር ሙላቱን ሁሉ በልጁ ነው ያደረገው። ስለዚህ ሰማይና ምድርን ሲፈጥር በልጁ ብቻ አይደለም የፈጠረው፣ ለልጁም ነው የፈጠረው። ልጁ ፈጣሪ ሆኖ ያፈጠራቸውን ፍጥረታት አዳኝ ሆኗል። ሲያድን በልጁ ሥራ ነው። በፈጣሪነት ከልጁ ውጪ ከፍጡራን መካከል አጋዥ ወይም ረዳት ሆኖ የሚታሰብ ማንም የለም። The entire universe በሰማይ በምድር ያለው ቀደም እንዳነበብነው በቆላሲስ መላእክቶች በተለያየ ማዕረግ ያለ ጌትነት፣ አለቅነት፣ ስልጣናት ሁሉ ካለመኖር ወደ መኖር የመጡት በልጁ ነው። ልጁ እግዚአብሔር አቅም ስለሌለው ረዳት ሆኖ አይደለም የእግዚአብሔር ክሪኤቲቭ ወርድ ነው የእግዚአብሔር የመፍጠሪያው ቃሉ ነው መፍጠር ያለ ኢየሱስ አይሆንም ከሆነውም በሉ አንዳች ስንኳ ያለ እርሱ አልሆነም መሆን የሚባል ነገር ከእግዚአብሔር ውጪ መሆን የሚባል ነገር anything space በውስጡ የሚኖሩ ፍጥረታት spiritual world በውስጡ የሚኖሩት ፍጥረታት ሁሉ መሆን ካለ መሆን ካልነበሩበት ወደ መኖር ወደ ነበሩበት ሁኔታ እንዲመጡ ያደረገው ኢየሱስ ነው ኢየሱስ ምክንያት ሳይሆነው የተፈጠረ ፍጡር የለም የተፈጠረው ሁሉ ለርሱ ነው የተፈጠረው ይሄ መጀመሪያ ሁሉን የፈጠረው ኢየሱስ አዳኝ ሲሆን ፍጥረትን መጀመሪያ ከፈጠረበት ለምሳሌ አዳምን ከምድር አፈር ካበጀው ለየት ባለ መንገድ እንደገናኛን ፈጠረን በራሱ ፈጠረን እግዚአብሔር ስም የተባረከ ይሁን ኤፌሶን ምዕራፍ 2 ላይ ስትመለከቱ ቁጥር 14 እና 15 እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ ተነገሩትንም የትዛዛትን ህግ ሽሮ በመካከል ያለውን የጥል ግድግዳን በምኑ ያፈረሰ በስጋው ያፈረሰ ይህም ከሁለታቸው አንድን አዲስን ሰው በራሱ ምን ያረግ ዘንድ አንድ አዲስ ሰው ኢየሱስ በራሱ ፈጥሯል ስንት ሰው ነው የፈጠረው አንድ አዲስ ሰው ምድራዊ መሬታዊ የነበረውን ሰው በሞት ኃይል ዘርቶ ሰማያዊና መንፈሳዊ አድርጎ አስነስቷል ክብር ለእግዚአብሔር ይሁን በራሱ ይፈጥር ዘንድ ስለዚህ ወደ ኤፌሶን ምዕራፍ 1 ላይ እንምጣ ሐዋርያው ጳውሎስ ጸጋውን በጥበብና በአይምሮ ሁሉ አበዛልን በክርስቶስ ለማድረግ እንደወደደ እንደሐሳቡ የፈቃዱን ምስጢር አስተውቆናል ምንድነው ይሄ ምስጢር አብረንን በለው በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ ክብር ለእግዚአብሔር ይሁን በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ጌታ ኢየሱስ ክርስቶስ ያልጠቀለለው በክርስቶስ ያልሆነ ነገር በሰማይና በምድር ውስጥ አንድም እንዲኖር አይፈልግም የእግዚአብሔር ስም የተባረከ ይሁን በመንግስተ ሰማይ ሰይጣን ብዙ ጊዜ ስመለከተው መጽሐፍ ቅዱስን ሳጠና ለፍጡራን መብት ተቆርቋሪ ይመስላል ፍጡራዊ በሆነ ነገር መኖር አለብን ባይ ነው እግዚአብሔር ብቻ እግዚአብሔር ሆኖ ለምን እንኖራለን እኛም እንደ እግዚአብሔር እንሆናለን እግዚአብሔር ይሄን ሁሉ ያደረገው ይሄን ሁሉ ያወቀው ይሄን ሁሉ የሆነው ከውቀት የተነሳ አይደለም አው እኛም ዕውቀት ብናገኝ እሱ እንዴት እንደሚሰራ እንደሚፈጥር እንዴት እንደሚያርግ ብናውቅ እንደሱ እንሆናለን እሱ አያስፈልገንም ሳያስፈልገን መኖር እንችላለን ማንም ሰው እንደ እግዚአብሔር መሆን አይችልም እና ሰይጣን እግዚአብሔር ሁሉን በልጁ የፈጠረበትን በሰማይ በምድር ያለውን በልጁ ለመጠቅለል ያለውን እቅድ የሚያፈርስ ሐሳብና ዓላማ ነው ያለው እግዚአብሔር ግን ሲያደነን እኔና እናንተን ከብዙ ኪሳራ በኋላ ነው የመጣው እግዚአብሔር ምን እንደሚያረክ ተመልከቱ ሮሜ መጽሐፍን ስታነቡ ሰዎች እግዚአብሔርን አልፈልግም ካ መዳን ምን እንደሆነ ተመልከቱ መዳን ፍጡርን እግዚአብሔርን አጥቶ ለፍጡርነቱ የተጋለጠውን ፍጡርን መልሶ ፈጣሪን ባማከለ ህይወት ለመኖር የሚችል እንዲሆን ማድረግ ነው እግዚአብሔርን በቦታው የሚመልስ ነው ክብር ለእግዚአብሔር ይሁን እግዚአብሔርን በሰው ህይወት በፍጡር ህይወት ውስጥ ሊኖረው የሚገባውን ስፍራ የሚመልስ ነው ሰዎች እግዚአብሔርን አልፈልግም ባሉት ቁጥር ለማይረባ አይምሮ አልፎ ይሰጣሉ የሚጎዳቸውን የሚያዋርዳቸውን እጅግ አሳፋሪ የሆነውን ነገር ሁሉ ያደርጋሉ። እግዚአብሔር የለም ብለው እግዚአብሔርን በጠሉትና ባሰገዱት መጠን ለማይረባ አይምሮ አልፎ ይሰጣሉ። ጥገበው ራስህን እኔን ካልፈለግ እኔን ፈጣሪን እንዲብለህ አልፈልግም ካልሽ ካልክ ጥገቡት ራሳችሁን ያውላችሁ ቋቅስኪላችሁ ጥገቡት ብሎ ይሰጣቸዋል። ሰዎች ለራሳቸው አልፎ ቢሰጡ ፈጣሪ ቢርቃቸው የሚጠግቡት ማንነታቸው ጨለማ ውስጥ ነው የሚከተው። ፍጡር ለማንነቱ ብቻ ቢኖር እንዴት እንደሚኖር ተመልከቱ። መጽሐፍ ቅዱስ እዚህ ኤፌሶን ላይ ዛሬ በከተተል ትምህርት ያስተማርኩትን እንመልከተው። ሰይጣን በሰዎች ህይወት እንዴት ነው የሚሰራው? የሰይጣን ፈቃድ አስርቱ ትዛዛት እንደ አስርቱ ትዛዛት የሚታደልበት ቦታ የሚያቃል? የሰይጣን ፈቃድ የት ነው የሚገኘው? አለ የሰይጣን ፈቃድም ሰው የሚያቀው? እምታቁ እስቲ እማታቁ እኔ እኮ ጥያቄ ስጠይቅ አንዳንዴ ሰይጣን ፈቃዱን የት ነው የሚሰጠው ለሰዎች? ተመልከቱ ምን እንደሚል። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ የዚህ ዓለም ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ሥልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። እኛም ሁላችን በእነዚህ ልጆች መካከል እኛ ሁላችን ደግሞ የሥጋችንንና የልቦናችንን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበር፣ እንደ ሌሎቹም ከፍጥረታችን የቁጣ ልጆች ነበርን። ስለዚህ የሰይጣን ፈቃድ ከየት እንደሚገኝ ታውቃላችሁ? የሥጋችንንና የልቦናችንን ፈቃድ ማድረግ የሰይጣን ፈቃድ ነው። ሰይጣን አዳምና ሔዋንን ሲያሳስታቸው እንደ እግዚአብሔር ትሆናላችሁ አላቸው። እና እንደ እግዚአብሔር ለመሆን የተጠቀሙት ምን እንደሆነ ታውቃላችሁ? ለአይን አምሮት ይሁን መልካም ሆኖ የታያቸውን ለመብል መልካም የሆነውን የሥጋን ፍላጎት ሥጋቸው ያችን ፍሬ ሲያዋት ለጥበብም መልካም እንደሆኑ አየች፣ ወሰደችና በላች። ሰይጣን የራሱን ፈቃድ የሚያራምደው በሥጋችንና በልቦናችን ፈቃድ ነው። ሰው ሆኖ የሚኖረው ለዚህ ብቻ ነው። እግዚአብሔርን የማይፈልግ ሰው እግዚአብሔር ፈጣሪ ለምን ፈጠርከኝ፣ በእኔ ሕይወት ለፈጠርከኝ ዓላማ ኑረኝ የማይል ሰው የሚኖረው በሥጋው ውስጥ ላለ ፍላጎትና ፈቃድ ብቻ ነው የሚኖረው። የሥጋውና የልቦናው ፈቃድ ነው። የፈለገ ኤጁኬትድ ቢሆን፣ የፈለገ ሀብታም ቢሆን ሰው ለሥጋውና ለልቦናው ፈቃድ አልፎ ሲሰጥ የሚያደርገው ነገር ሁሉ መላቅጦ ነው የሚጠፋበት። ድህነት አይደለም ሰውን ኃጢአተኛ የሚያደርገው፣ ማግኘትም ነው። አለመማር ብቻ አይደለም፣ መማርም መመራመርም ከኃጢአት አያድንም። ፈጣሪ ከሌለ ፍጡር ለፍጡርነቱ ከተጋለጠ እንደ እንስሳ ይሆናል። ወደዚህ ሀገር በ92 ከመምጣቴ በፊት መጽሐፍቶች አነብ ነበር። አንዳንዱን መጽሐፍ ማነበው እያቅለሸለሸኝ አንድ ጊዜማ ለወድቅ ነበር። እንደዚህ የሚዘገንን ኃጢአት በሚሊየን ዶላር የሚቆጠር እርኩሰት በአሜሪካን አንደርግራውንድ የሚደረግባቸውን ሰይጣናዊ አሰራሮች፣ ከዛ ውስጥ የወጡ ሰዎች፣ እግዚአብሔር ከአጋንንት ስርዓት ነፃ ያወጣቸው ሰዎች የጻፉትን መጽሐፍ ነበር ማነበው። በዚህ አይነት ልክ በሰለጠነ አገር እንዲህ ያለ ሰው ከእንስሳ ጋራ ሰው ራሱም ሰው እርስ በርሱም እንደዚህ ባለ ወራዳ ሁኔታ ሰው ኑሮ ሊኖር የሚችልበት ጉዳይ ምንድን ነው እያልኩ ደነቅ ነበር። ውድ ወገኖቼ፣ ሰዎች እግዚአብሔርን ባልወደዱት መጠን የማይረባውን ያደርጉ ዘንድ ለማይረባ አይምሮ አሳልፎ እንደሚሰጣቸው ሮሜ ምዕራፍ 1 ቁጥር 18 ይናገራል። እግዚአብሔር ጤናዬ ነው በሉ። ጤናማ ሰው ሆነን ለመኖር እግዚአብሔር ነው የሚያስፈልገን። ገንዘብ አይደለም የሚያስፈልገን፣ እግዚአብሔር ነው የሚያስፈልገን። ጨዋ ሰው ሆኖ ለመኖር የሚያስፈልገን እግዚአብሔር ነው። ዲሴንሲ፣ የተከበረ ህይወት፣ መልካም ህይወት ውድ ወገኖቼ እግዚአብሔር ነው። ብዙ ሰዎች ትዳር ሲመርጡ የሴቶችን መልክና አለ አይደለም ሰዎቹ ያላቸውን ባክግራውንድ ያጠናሉ። ምንም ትሆን ብቻ ነው የምፈልገው ባክግራውንድ ካለ ይላሉ። ውድ ወገኖቼ እግዚአብሔርን የሚፈራ ሰው ማግባት እግዚአብሔርን የምትፈራ ሴት ማግባት ይሻላቸዋል። እግዚአብሔርን የማይወድ ሰው፣ እግዚአብሔርን የማይፈልግ ሰው ይወደኛል ብሎ የሚያምን ሰው አይምሮውን የጣለ ሰው ነው። እግዚአብሔር የትዳራችን ውበት ነው። ክብር ለእግዚአብሔር ይሁን። ስጋ ክብሩ ሁሉ እንደምንድን ነው? እንደ ሳር አበባ ነው። ውድ ወገኖቼ ብትታመሙ ማንም ያስታማችሁ? እኔ ልቤ ሁሌ ይነካል። እውነቴን ነው የምነግራችሁ። ትዬ ሴት ጋሽ ዳምጤን ስታስታምም ልነግራችሁ አልችልም ልቤ እንዴት እንደሚነካ። እንደ ሃይማኖት ዲቮሽን እግዚአብሔር እንደሚያገለግል ሰው በፍቅር ነው የምታስታምማቸው። ካን ዩ ኢማጂን ምን አይነት ፍቅር እንደሆነ? ስንቱ ነው ቤተሰቦቻቸውን ለመርዳት ባልን ሚስትን ላለመርዳት ጥለው የሚሄዱት? ጉዱ ታሪክ እኮ ነው የምንሰማው። አንዷ ባሏ ሲበላ ነው ሲውጥ ይሁን የሆነ ነገር ሆኖ ጥላው ሄደች። በቁሙ ታሞ እያለ ሌላ ገባች። ውድ ወገኖቼ እግዚአብሔርን የሚፈራ ሰው ትልቅ ስጦታ ነው። ስለዚህ እግዚአብሔር ጤናችን ነው። መዳን እግዚአብሔርን በሰው ህይወት ውስጥ የሚመልስ ነው። እግዚአብሔርን አተን አዳምጡ፣ ፕሊስ አዳምጡ። እግዚአብሔርን አንፈልግም ብለን በሰይጣን ምክር ከሄድንበት የመለሰን ይሄ ደግ አምላክ የእናንተን እኔን ጥላችሁ ባሪያ የሆናችሁበትን ይህን ስጋችሁን የራስ ያደርገዋለሁ። በዚህ ውስጥ ገብቼ እናንተ የምትሞቱትን ሞት አሸንፌ እናንተ ለራሴ ክብር የፈጠርኩትን ለውርደት የጣላችሁትን ለክብር አበቀዋለሁ። ይህን እድል እንደገና ስሰጣችሁ ባትቀበሉኝ ትጎዳላችሁ፣ ብትቀበሉኝ ትከብራላችሁ። ኢየሱስ ከምድር አፈር አዳምን ያበጀው ሁለተኛ ሲፈጥረን የኔና የእናንተን ማንነት ገንዘቡ አድርጎ ወሰደ። ክብር ለእግዚአብሔር ይሁን። በራሱ ህይወት ያልነበረንን አዳም ያልነበረውን ሰማያዊው ጌታ ሰማያዊያን አደረገን። በክርስቶስ ፍጹም ሰው ሆኖ ለመቅረብ ምስጢሩን ለማወቅ የምትፈልጉ ከሆነ ክርስቶስ ምን አይነት ሰው ሆኖ ተገልጧል ብላችሁ ተመልከቱ። ማን ሆኖ ተነስቷል ብላችሁ ተመልከቱ። በዛ በተዋረደው ለኃጢአት በሚገዛው በእኛ ሥጋ ውስጥ በትንሣኤ ክብሩን የገለጠው ጌታ እናንተና እኔ ውስጥ ሊገባ ይፈልጋል። በዚያ ህይወት እኛ ውስጥ መምጣት ይፈልጋል። ብዙ ጊዜ ክርስቲያኖች የምንስተውና የምንሳሳተው ኢየሱስ ክርስቶስን እንደ ሰው ብቻ እናየዋለን፣ እንደ አንድ ረዳት ብቻ እናየዋለን። አይደለም፣ አይደለም፣ አይደለም። እግዚአብሔር በሰው ውስጥ ቢኖር ሰው ምን ሊሆን እንደሚችል ያሳየ ጌታ ብቻ አይደለም። የእግዚአብሔር ስም የተባረከ ይሁን። እኛም ውስጥ እንደዛው ሊያድር የሚችል መሆኑን ነው የሚያሳየው። ኢየሱስ ክርስቶስ በዚህ ባነበብኩላችሁ ቦታ ላይ በሰማይና በምድር ያለውን ሁሉ እግዚአብሔር የፈቃዱ ምስጢር አለው፣ ቀድሞ ያቀደው ዕቅድ አለ። በሰማይና በምድር ያለውን ሁሉ ለመጠቅለል በክርስቶስ ለመጠቅለል ነው የሚፈልገው። ሁሉም ነገር በክርስቶስ እንዲጠቀለል ነው የሚፈልገው። ሰማይን የፈጠረው በእርሱ ብቻ አይደለም፣ ለእርሱ ስለሆነ በእሱ እንዲጠቀለል ይፈልጋል። አንድ ምስጢር ልንገራችሁ፣ ይህን ሳስብ የተረዳሁትን። እግዚአብሔር ምንም ነገር አያስፈልገውም። ፍጡራን ክብር አያመጡለትም። እግዚአብሔር ምንም ነገር قلت نيدون لما موالات يفتر وفترت يلو لمن منكر اكزيابهير النتو اجيك يتترف الرفة بزلال منكوان ميقلت سلال هنا اكزيابهير النتون يمياسا يبتنا قربتشان يفلقو اكزيابهير النتون لفت ارانوچو بفت ارانوچوس مقلت رم يفلقو اكزيابهير እግዚአብሔር ኒድ የለው የሱ ኒድ የሚያሟላለት ማንም የለም እግዚአብሔር ለኔና ለእናንተ ራሱን መስጠት ነው የሚፈልገው እግዚአብሔር የተመሰገነ ይሁን ስለዚህ ወደ ጌታ ወደ ኢየሱስ ክርስቶስ ስንመጣ ሙላቱ ሁሉ በርሱ እንዲኖር እግዚአብሔር ሲፈልግ ምስጢር ማወቅ ያለብን ሰውን ክርስቶስ ማን እንደሚመስል ዲፋይን አድርጓል ጳውሎስ ምን ይላል ሰውን በክርስቶስ አውቃለሁ ይላል በአዳም የሚታወቅ ሰው አለ በመጨረሻው አዳም በኢየሱስ የሚታወቅ ሰው አለ በአዳም የሚታወቀው ሰው ከመሬት መሬታዊና ምድራዊ ነው በክርስቶስ የሚታወቀው ሰማያዊና መንፈሳዊ ነው በዚህ በክርስቶስ ኢየሱስ ያለው ሰው ሙሉ ከመሆኑ የተነሳ ሐዋርያቶች ይሄንን ስለተረዱት በክርስቶስ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል በክርስቶስ ቢሆን ባሉስቲ እንዴት ነው ሱስት ምን ሆኖ እዚህ ጌታ ውስጥ እንዴት ነው መንገባው እዚህ ጌታ ውስጥ የምንገባው እሱን በመቀበል ነው ጌታ ኢየሱስ እኛ ውስጥ መግባት አለበት የእግዚአብሔር ስም የተባረከ ይሁን ለተቀበሉት ሁሉ በሉ በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው አንድ ሰው አንዲት ሚስት ቢቀበል ያቺ በግርምቴ ነፍስ ያላት ፍርፍር ምትል ሴት እቤቷ አስገብቷል ማለት ነው ሰው የሆነ ሴት ነው ያስገባው ትዳር የሚባል ትምርት አይደለም ይቀበለው አገባ ከተባለ ሰው ነው የሚያገባው سنقبل ኢየሱስ ሃይማኖት አይደለም እንቀበለው ትምህርት አይደለም እንቀበለው ኢየሱስ ክርስቶስን ነው እንቀበለው ማንንም በክርስቶስ ቢሆን አዲስ ፍጥረት ነው ከተባለ እንግዲህ سنቀበለው ጌታ ኢየሱስ ባንተ ያለውን አዲስ የሰው ህይወት እድል ፋንታ ይላደርግ አንተ ንቀበላለሁ ከአዳም ወጣለሁ ባንተ ያለውን ነገር እመርጣለሁ ብሎ ማመን መቀበል ክርስቶስ ኢየሱስን ማግኘት ሰው ይኖርበታል እግዚአብሔር የተመሰገነ ይሁን በክርስቶስ አዲስ ፍጥረት መሆነን ስላስገኘልን ኢየሱስ እሱን ስናምን አሁን በዚህ ምድር ህይወታችን ጌታ እስኪመጣ በመንፈስ ቅዱስ እንታተማለን የሱ ከሞት ሲነሳ የተነሳበት መንፈስ አካላችን ሰማያዊ ያደረገበት መንፈስ መያዣ ሆኖ ይሰጠናል መያዣ ሆኖ ውስጣችን የገባው ይሄ የሱ መንፈስ የእግዚአብሔር ስም የተባረከ ይሁን እኔና እናንተን የእግዚአብሔር ልጆች አድርጓ ኖረናል ኢየሱስ እስኪመጣ ድረስ ይሄ ስጋችን ታማሚ ነው ሟች ነው ደካማ ነው በውስጣችን ካደረው ከልጅነት መንፈስ ጋር አይጣጣምም ይከብደናል ወነተኛ የሆነ ክርስቲና ክርስቲያኖች ሲኖሩ ይሄ ሰውነታቸው እየከበዳቸው መንፈስ ቅዱስ ሲቃትት ይታያል ይሄ ወነተኛ ነገር ነው ይቃትታል ለምን እንደም ይቃትተው ኢየሱስ ቶሎና ነው የሚለው ና ከዚህ ምድራዊ ድንኳን አውጣን ሰማያዊውን አካል አልብሰን የሚል ናፍቆት ነው ለምን ኢየሱስ ለአካላችን የሚሰራውን ሥራ ሰርቷል ክርስቲያኖች በዚህ መንፈስ ሲኖሩ መጻተኛነት ነው የሚሰማቸው ወነተኛ ወንጌል መጻተኛ ነው የሚያረጋቸው አገራችን በሰማይ ነው ኢየሱስ ያለበት ቦታ ነው እሱን የተቀበሉ ሁሉ እሱ ወደ አለበት ይመለከታሉ እሱ ወደ አለበት መሄድ ነው የሚናፍቁት አዳምጡኝ መናግራችሁን ሰማያዊ ናፍቆት ከክርስቲያኖች የሚወስድ ወንጌል የተመረዘ ወንጌል ነው ዛሬ ወስለ ሰማይ ብታስቡ ምን ሆነ ደበረው ወይ ምን ነው ሞት ሞት ተመኘ ነው የሚሉት ውድ ወገኖቼ ሙሽራ ወዳለበት የማያስናፍቅ ወንጌል በዲያብሎስ አማካይነት በቤተክርስቲያን የተዘራ እርጉም ትምህርት ነው እኛ አገራችን በሰማይ ነው ሰማያዊው ጌታ ምድራዊውን አዳም ሰማያዊ አድርጓል እሱ ወዳለበት እናፍቃለን ውስጣችን የገባው መንፈስ መንፈሱና ሙሽራይቱ ምንድነው የሚሉት ይላል ና ነው የሚሉት ይሄን ናፍቆት የሚገድል እምነትና እይታ በጣም ጥጥት ነው ኢየሱስን ማስናፍቅ ሃይማኖት አይደለም there is no way ክርስትናን ከዚህ ውጪ በታዩት ትልቅ ዳሜጅ ነው በህይወታችሁ መታመጡት አማኞች በመድር በመንኖርበት ጊዜ ኢየሱስን ከተቀበልን በኋላ የተቀበልነው የልጅነት መንፈስ ሰማያዊ የሆነ የዜግነት ህይወት ስለሰጠን የእግዚአብሔር ቤተሰቦች ስለአረገን ሰማያዊ አስተሳሰብ ይኖረናል እኛ ሀገራችን በሰማይ ነው እንላለን ስለዚህ ቆላሲስ ምን ይላል በክርስቶስ ሐዋርያቶች የሚያቀርቡት ሰው ምን እንደሚመኝ ተመልከቱ እንግዲህ ከክርስቶስ ጋር ከተነሳችሁ ይላል ምዕራፍ 3 ቁጥር 1 ላይ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን ምን አርጉ እሹ በላይ ያለውን አስቡ አይምሮ የክርስቲያን ሰማያዊ ነገር ነው የሚያስበው የሚሻው የሚናፍቀው ሰማያዊ ነገር ነው በምድር ያለውን አይደለም ሞታችኋል ህይወታችሁ በእግዚአብሔር ከክርስቶስ ጋር ምን አርጓል ይሄ መጨረሻው አዳም ሁሉን በራሱ አዲስ ያደረገው ማንም በክርስቶስ ቢሆን አዲስ ፍጥረት ነው ያስባለው ኢየሱስ ያለው በሰማይ ነው ለሰማያዊ ህይወት ነው ያዳናችሁ ይሄንን ናፍቆት በውስጣችሁ የማይቀሰቅስ እምነትና ትምህርት ሁሉ ስህተት ነው መርዝ አለው እግዚአብሔር ከዚህ ፈውሰን የጌታ መምጣት ማይናፍቀን ክርስቲያን ሆኖ ያማረ ህይወት ለመኖር መከራቸውን ችግራቸውን ስደታቸውን መጠላታቸውን መገፋታቸውን ሁሉ ከምንም ሳይቆጥሩት ሐዋርያቶች የኖሩት በዚህ ነው ለኛ የሚገለጥ ዘንድ ካለው ክብር ጋራ ሲታይ ያሁኑ ዘመን ስቃይ ምንም እንዳልሆነ ያለው ይላል ይሄን ያዩ ነው የኖሩት የዘንድሮ ክርስቲያን ግን አሮጌ ጨርቅ የሚጥፍለት ልምምድ ውስጥ ነው ያለው። ሁሉም አዲስ ሆኗል በክርስቶስ። ክብር ለእግዚአብሔር ይሁን። ስለዚህ በክርስቶስ አንድን ፍጹምን ሰው የማቅረብ ነገር የሚታየው ክርስቶስ በደንብ በክርስቲያኖች ውስጥ በትክክል ሲሳል ነው። ክርስቶስ ሳይሳል በሞራል ትምህርት በመታሰለ ነገር በሰዎች ህይወት ስለውጥ ማምጣት አይቻልም። ኢየሱስ ብቻውን ሙልት ብሎ መቀመጥ አለበት ለምን እግዚአብሔር ሙላቱን ሁሉ በማን ነው ያኖረው በኢየሱስ ሙላቱ ሁሉ በርሱ ውስጥ ነው ያረገው ክብር ለእግዚአብሔር ይሁን በሰማይና በምድር ያለው ሁሉ በማን ነው የሚጠቀልለው በክርስቶስ ክብር ለእግዚአብሔር ይሁን ስለዚህ በክርስቶስ ኢየሱስ ያለውን ህይወት ለመማር ለማወቅ ይሄንን በደንብ አድርገን መያዝ አለብን የእግዚአብሔር ስም የተባረከ ይሁን ኢየሱስ ክርስቶስ ዳግመኛ ይመጣል። ጌታን ልንናፍቅ ይገባል። የዳን ነው እግዚአብሔር በቅዱስ አጠራር የጠራን ለሰማያዊ ርስት ነው መንፈስ ቅዱሱ ራሱ የርስታችን መያዣ ነው። የምን መያዣ ነው? የርስታችን የት ነው ርስታችሁ ያለው? እ? የገዛ ነው ታውን ሃውስ ወይም ደግሞ ሲንግል ፋሚሊ ቦታ አይደለም ወይም ኢትዮጵያ የምንመራ ቦታ ጋር አይደለም። በሰማይ ነው። ሰማያዊ ርስት በለው ክብር ለእግዚአብሔር ይሁን ውድ ወገኖቼ ይሄ ተስፋ ከክርስቲያኖ ከጠፋ ክርስትናን ለመኖር ኤክሳይት የሚያረጋን ነገር ምንም ነገር የለም የውሸት ወንጌል ነው እግዚአብሔር ይሄን ያረጋል ይሄን ተኛል ይሄን ይጎበኛል እየተደለላችሁ የማይደረገው ነገር ፍሽካ ነው የተነፋላችሁ የምትኖሩ ባዶ ነገር ነው ጌታዬን ያደርግልሃል ጌታዬን ያደርሳል አሁን መጎብኘት ወራት ነው ያሁን የሚቀጥለው 2019 ለኛ ይሰጠናል ተራራ ላይ አወጣናል ዝም ብሎ ጩኸት ቅጽል የበዛበት ንግግር የሞላበት ባዶ ታክሲ ነጂው ከታክሲ አይወጣ ጋስ ስቴሽን የሚሰራው ከጋዛ አይወጣ ምንም በምንም ካልሰረቀ በስተቀር ምንም በእንደዚህ ያለ አይነት መንገድ ታሪክ ሰው የሚሰራለት የለም። በክርስቶስ ኢየሱስ እግዚአብሔር ያደረገልንን ማየት የሚገባንን እንዳናይ ሰይጣን በሲስተም በዘዴ በቤተ ክርስቲያን ውስጥ በዘራቸው እንክርዳድ አገልጋዮች መርዝ እየተዘራ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ አንድን አዲስን ሰው በራሱ የፈጠረው ሰማያዊ ያደረገን ጌታ እሱ ባለበት ነው ናፍቆታችን። ክብር ለእግዚአብሔር ይሁን። ኢየሱስን እየተመለከትን ነው የምንሮጠው። እግዚአብሔር ነገ በምድር ላይ የሚያደርግልኝ ነገር አይደለም። ታላቅ ሰው ያረጋል እንደዚህ ትሆናለህ እንደዚህ ታረጋለህ እንደዚህ ትሆናለህ አይደለም። ኢየሱስን ተመልክተን ነው የምንሮጠው። ለምን? ኢየሱስ ይመጣል። በሰማይና በምድር ያለውን ሁሉ ካለመኖር ወደ መኖር ያመጣው ሁሉን በእርሱ ለራሱ የፈጠረው ጌታ እኛንም ለራሱ ያረጋናል። እግዚአብሔር ስም የተባረከ ይሁን። የሰማነውን እግዚአብሔር ይባርክልን። እንጸልያለን። ክብር ለጌታ ይሁን። ክብር ለእግዚአብሔር ይሁን። ጌታ ኢየሱስን እንደ ግል አዳኛችሁ መቀበል የምትፈልጉ ካላችሁ እኔም ይሄን ጌታ ተቀብዬ እድል ፋንታይን ከርሱ ጋራ ማድረግ ፈልጋለሁ ምትሉ ካላችሁ በዚህ ወንጌል ልባችሁ ተነክቶ በእውነት ይሄ ነገር ለኔም ያስፈልገኛል ምትሉ ካላችሁ አብረን ልንጸልይ ወይም ደግሞ በግል አናገራችሁ ይችላልው እጃችሁን ብታሳዩኝ አብረን መጸለይ እንችላለን። እግዚአብሔር ይመስገን። ወንድማችን ጌታ ይባርክ። ወስነሃል ይሄን ነገር ትምርቱ ልብን ደነካ ነው ምትነግረኝ። ነገር ግን ጌታ በጌታን ለመከተል የወሰንከውን ውሳኔ የበለጠ ስር እየሰደደ ጌታ ያጸናልሃል። እግዚአብሔር ይመስገን። የእግዚአብሔር ስም ብሩክ ይሁን። ሌሎች ሰዎች ካላችሁ ይህንን ውሳኔ ልትወስኑ ህይወታችሁን ለጌታ ልትሰጡት ታሪካችሁን እግዚአብሔር ሊለውጥላችሁ እግዚአብሔር በእናንተ ህይወት ውስጥ ለሁላችን ያደረገውን ምህረት ሊያደርግላችሁ ጌታ ይችላል። ክብር ለስሙ ይሁን። የእግዚአብሔር ስም ብሩክ ይሁን። Thank you.